ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸውን ተከትሎ የመንግስቱን ስራዎች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ ተወሰኗል። የኮሚኒኬሽንስ አገልግሎት ነው ይህን የሚያሳውቀው። በሌላ በኩል ደግሞ ዮናፌክ የሚባል በፈረንሳይኛ የሚወጣ መጽሔት ፕሬዚደንቷ ሳህለወርቅ ዘውዴ ያላሉትን ብለዋል ብሎ ዘግቧል በሚል የመንግስቱ የኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተችተዋል። ኬኔዲ አባተ።
የመንግስት ኮሚኒኬሽን አገልግሎት ወቅታዊ ጉዳዮችን በተመለከተ በዛሬው ዕለት በሰጠው መግለጫ ጠቅላይ ሚኒስትር አብይ አህመድ የፓርቲያቸው ስራ አስፈጻሚ ኮሚቴ ካደረገው ውይይት በኋላ ወደ ጦር ግንባር እንደሚዘምቱ በገለጹት መሰረት በትናንትናው ዕለት መዝመታቸውን አረጋግጧል። መግለጫውን የሰጡት የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ የጠቅላይ ሚኒስትሩን መዝመት ተከትሎ መደበኛ ስራዎችን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ መወሰኑን ተናግረዋል።
ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከትላንትናው ዕለት ማሌዳ ጀምሮ ከጦር ኃይሉ ጎን ተሰልፎ አመራር እየሰጡ ይገኛሉ። የተለያዩ የፖለቲካ ፓርቲ አመራሮች የብልጽግና ፓርቲ አመራሮችን ጨምሮ ወደ ግንባር ተንቀሳቅሷል። ሌሎችም እየተንቀሳቀሱ ይገኛሉ። አንዱን ይዞ ሌላውን አንጠልጥሎ እንዳይሆን ከፊሉ አመራር ደግሞ ከጦርነት ባልተናነሰ መልክ ከፍተኛ ጥረት የሚጠይቁ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስራዎች ስላሉ ከፊሉ አመራር ይህንኑ ስራ እንዲሰራ ተወስኗል። በዚህ መሰረት ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይህንኑ ያስተባብሩ እንዲቆዩ ተወስኗል።
የጠቅላይ ሚኒስትሩ ውሳኔ በተለያዩ የህብረተሰብ ክፍሎች ላይ መነቃቃትን መፍጠሩንም የገለጹት ዶክተር ለገሰ ለዚህም አትሌቶችንና የኪነ ጥበብ ባለሙያዎችን ጨምሮ ሌሎች አካላትም ዘመቻውን ለመቀላቀል መወሰናቸውን በማሳያነት አንስተዋል።
የጠቅላይ ሚኒስትራችን ውሳኔና ጥሪን ተከትሎ የተለያዩ የህብረተሰብ ክፍሎች ማለትም የተለያዩ የፖለቲካ ፓርቲ አመራሮችና አባሎቻቸው፣ የተለያዩ አትሌቶች፣ የኪነ ጥበብ ባለሙያዎች፣ የህዝብ ተወካዮች ምክር ቤት አባላት እንዲሁም የቀድሞ ጦር ሰራዊት አባላት እና የመሳሰሉት ስሜታቸውን አንጸባርቋል። ውሳኔውና ጥሪው በአጠቃላይ በህብረተሰቡ ውስጥ በህብረተሰቡም ሆነ በወገን ጦር ላይ ከፍተኛ መነቃቃትን ፈጥሯል።
የአፍሪካ ህብረትና ዩናይትድ ስቴትስን ጨምሮ የተለያዩ አካላት ለዲፕሎማሲያዊ መፍትሄ ጥረት ማድረጋቸውን በቀጠሉበት በአሁኑ ወቅት ጦርነቱ ይበልጥ እየተፋፋመ ይገኛል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን በኢትዮጵያ የነበራቸውን ቆይታ በተመለከተ ትናንት በሰጡት መግለጫ የኢትዮጵያ ተፋላሚ ኃይሎች ከወታደራዊ ግጭት ወደ ድርድር ሂደት እንዲሸጋገሩ ለማድረግ በሚደረገው ጥረት መጠነኛ መሻሻል መኖሩን ቢገልጹም መሬት ላይ ያለው እውነታ ግን ይህን ጥረት ከባድ እንደሚያደርገው አልሸሸጉም። በሁለቱም ወገን ውጊያውን በበላይነት ለማጠናቀቅ የሚደረጉ እንቅስቃሴዎች የቀጠሉ ሲሆን የኢትዮጵያ መንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉም በዛሬው መግለጫቸው ለጠቅላይ ሚኒስትሩ የክተት ጥሪ መላው የኢትዮጵያ ህዝብ ምላሽ እንዲሰጥ ጠይቀዋል። ሚኒስትሩ ባነሱት ተያያዥ ጉዳይ ከህወሓት ጋር ወግነዋል ያሏቸው አንዳንድ የውጭ መገናኛ ብዙሃን ኢትዮጵያን በተመለከተ የሚሰሩት የሐሰት ዘገባ ተባብሶ ቀጥሏል ብለዋል። ለዚህም ዣን አፍሪክ የተባለ የፈረንሳይኛ መጽሔት ፕሬዝዳንት ሳህለወርቅ ዘውዴ ያላሉትን እንዳሉ በማስመሰል አውጥቷል ያሉትን ሪፖርት በማሳያነት ጠቅሰዋል።
አንዳንድ የውጭ ሚዲያዎች የኢትዮጵያን ክፋት ለማየት ያላቸው ምኞት ጣራ የነካበት ወቅት ላይ እንገኛለን። በሐሰት ወሬ ህዝቡን ለማሸበር በተደጋጋሚ ከመሞከራቸውን ባለፈ አሁን ደግሞ ከግራጫ ውሸት ወደ ነጭ ውሸት እየተሸጋገሩ ይገኛሉ። መሪዎች ያላሉትን እንዳሉ በማስመሰል ያላደረጉትን እንዳደረጉ አድርጎ መጻፍ ጀምሯል። በቅርቡ እንኳን ዣን አፍሪካ ዘአፍሪካን ሪፖርት የተባለ የፈረንሳይ መጽሔት ክብርት ፕሬዚዳንት ሳህለወርቅ ዘውዴ ያላሉትን እንዳሉ አድርጎ በአመራሩ መካከል ከፍተኛ ክፍፍል እንዳለ አስመስሎ ያቀረቡበት ሁኔታ አለ። ክብርት ፕሬዚዳንቷ ከነዚህ መጽሔት አዘጋጆችም ጋር አይተዋወቁም፣ መጽሔቱንም አያውቁም። ስለዚህ ይህ የሚያሳየን ኢትዮጵያ ላይ የሚሰሩ ኃይሎች ምን ያህል ከፍተኛ ክፋት ውስጥ የገቡ እንደሆነ የሚያስገነዝብ ነው።
መጽሔቱ ያቀረበው ጽሑፍ በኢትዮጵያ አመራሮች መካከል መከፋፈል ያለ ለማስመሰል የተደረገ ሙከራ ነው በማለት በጽሑፍ ባወጡት ምላሽ የተናገሩት ፕሬዚደንት ሳህለወርቅ ዘውዴም የመጽሔቱን ሪፖርት ካዘጋጀው ጸሐፊ ጋር ተገናኝተው እንኳን እንደማያውቁ በመግለጽ አስተባብለዋል። በሌላ በኩል ዣን አፍሪክ የተባለው የፈረንሳይኛ መጽሔት በጉዳዩ ላይ ምላሽ እንዲሰጠን በስልክና በኢሜል ጥያቄ ያቀረብን ሲሆን ይዘገባ እስከተጠናቀረበት ጊዜ ድረስ ምላሻቸውን አላገኘንም። ምላሽ እንዳገኘን ይዘን እንመለሳለን። የመንግስት ኮሙኒኬሽን ሚኒስትሩ ዶክተር ለገሰ በዛሬው መግለጫቸው የተለያዩ ሀገራትና ዓለም አቀፍ ተቋማት ከወቅታዊው ሁኔታ ጋር በተያያዘ ዜጎቻቸውንና ሰራተኞቻቸውን ከኢትዮጵያ ለማስወጣት ስለጀመሩት እንቅስቃሴ ማንስተዋል። ዩናይትድ ስቴትስን ጨምሮ አንዳንድ ሀገራትና ኤምባሲዎቻቸው ዜጎቻቸውን ለማስወጣት ቢወስኑም አብዛኛው ተግባራዊ አለማድረጋቸውን የገለጹት ሚኒስትሩ ውዥንብር ብለው የገለጹትን ዜጎችን የማስወጣት ሐሳብ አሸባሪ ካሉት አካል ጎን የመሰለፍ እርምጃ እንደሆነ አመልክተዋል።
የአሜሪካ ኤምባሲውን ሌሎች ኤምባሲዎች ደህንነት አልተሰማንም ካሉ፣ ለሰራተኞቻቸው ምቹ ሁኔታ የለም ካሉ በየትኛውም ጊዜ መውጣት መብታቸው ነው። ስለዚህ 24 ሰዓት በሩ ክፍት ነው። የሚከለክል የለም። ኢትዮጵያ ግን ሰላሟን ደህንነቷን ይዛ ትቀጥላለች። የኤምባሲዎቹ መኖር የኢትዮጵያን ደህንነት አረጋግጧል። ኢትዮጵያን ደህንነታቸውን፣ ሰላማቸውን፣ አንድነታቸውን የሚያረጋግጡት በራሳቸው ጥረትና በክንዳቸው ብቻ እንደሆነ መታወቅ አለበት። ስለዚህ አንዳንዶቹ ይህን መግለጫ ቢያወጡ እስከዛሬ ድረስ የተወሰኑ ካልሆኑ በቀር አብዛኞቹ አልወጡም። ስለዚህ በአዲስ አበባ ከተማም ብቻ ሳይሆን በተለያዩ ሀገሪቱ አካባቢዎች እንቅስቃሴ እያደረጉ እንገኛለን። ስለዚህ እንዲህ አይነቶቹ ውዥንብሮች በአንድ ወይ በሌላ መልኩ ኢትዮጵያን ለማጥቃት ከአሸባሪው ጎን ጋር የመሰለፍ ጋር ተያይዞ መወሰድ ይኖርበታል።
አሜሪካውያን ከኢትዮጵያ ለቀው እንዲወጡ በተደጋጋሚ ያሳሰበው በአዲስ አበባ የሚገኘው የሀገሪቱ ኤምባሲ ትናንት ባወጣው መግለጫ በኢትዮጵያ የሽብር ተግባራት ሊፈጸሙ እንደሚችሉ በመግለጽ ማስጠንቀቂያም ሰጥቷል። የሀገሪቱ ውጭ ጉዳይ ሚኒስቴርም በኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ጠቅሶ ያሉትን የንግድ አየር ትራንስፖርት አማራጮች በመጠቀም አሜሪካውያን በአስቸኳይ እንዲወጡ ማሳሰቡም የሚታወቅ ነው። በሌላ በኩል የጸጥታ አካላት ከህዝቡ ጋር በመቀናጀት ባከናወኗቸው ተግባራት ስጋት ሊሆኑ የሚችሉ ሁኔታዎችን መቆጣጠራቸውን የገለጸው የአዲስ አበባ ከተማ አስተዳደር በአሁኑ ወቅት ከተማዋ እንደ ወትሮው ሁሉ ሰላማዊ ስለመሆኗ በከተማዋ ለሚገኙ ዲፕሎማቶች ትናንት በሰጠው ማብራሪያ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።